ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል።
እስቲልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 11 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ የካቲት 11 ቀን 808 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየሳምንቱ አርብ የሚቀርበውን በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይተካለላል።
ወያኔ በአፋር ጨው የሚመረትበትን የአፍዴራ አካባቢ ለመቆጣጠር ጦርነት ከፍቷል። የአፋር ልዩ ኃይልና ሚሊሻዎች በርካታ ቦታዎች እየመከቱ ቢሆንም አሁንም የኮሎኔሉ አገዛዝ ለወያኔ የሚያደርገውን ስውር ድጋፍ እንደቀጠለ ነው። የአፋር አስተዳደር ኮሙኒኬሽን ቢሮ በሰጠው መግለጫ ወያኔ በተለያዩ አፋር አካባቢዎች በከፈተው ጥቃት በርካታ ህፃናት፣ ሴቶችና አዛውንቶች እየተጨፈጨፉ መሆናቸው ጠቅሶ የአርብቶ አደሩን ንብረት መዝረፉና በርካታዎችም ከቤት ንብረታቸው መፈናቀላቸው ተገልጿል። ወያኔ በተቆጣጠራቸው የአማራ ግዛቶች በተለይም በራያና በዋግምራ በህዝብ ላይ የሚያካሄደው ጭፍጨፋ እየጨመረ መሆኑ ተነግሯል። የሽብር ቡድኑ የካቲት 11 ቀን ብዙ ወጣቶችን ካላማጣ አፍሮ ወደ መቀሌ የወሰደ መሆኑን ነዋሪዎች ተናግረዋል። በዋግምራ አካባቢ ወያኔ ሁለት ወረዳዎችን መቆጣጠሩ የሚታወቅ ሲሆን በወያኔ ጥቃት ምክንያት ከቤት ንብረታቸው ተፈናቅለው የዝቋላ ወረዳ ከተማ የተጠለሉ ዜጎች ቁጥር ወደ 33000 መድረሳቸውን የዋግምራ ብሔረሰብ አስተዳደር አስታውቋል። እስካሁን በቂ ምግብና መጠለያም እንዳልቀረበላቸው ገልጿል። ሐሙስ የካቲት 10 ቀን በምዕራብ ጎንደር ጭልጋ ዞን በአይከል ከተማ አካባቢ ራሱን የቅማንት ነጻ አውጪ በማለት የሚጠራው አሸባሪ ቡድን በአማራ ልዩ ኃይል አባላት ላይ በደፈጣ ባካሄደው ጥቃት ቢያንስ 3 የልዩ ኃይል አባላት መገደላቸውና ሌሎችም ጉዳት እንደደረሰባቸው የአይን እማኞች ተናግረዋል። ታያ ከምትባለው የሱዳን የድንበር ከተማ ተነስተው ወደ ኢትዮጵያ ለመጓዝ የሞከሩ የቅማንትና የወያኔ ታጣቂዎች በቁጥጥር ስር መዋላቸው የአካባቢው ነዋሪዎች ለዜና ተቋሞች ተናግረዋል። በምዕራብ ሸዋ በዳኒ ወረዳ አርቢ ጎልፋ በተባለ ቦታ ላይ የኦሮሞ ልዩ አባላት በአማራ ተወላጆች ላይ በጥይት እሩምታ በፈጸሙት ጥቃት በርካታ ሰዎች የተጎዱ መሆኑን ከቦታው የሚደርሰው መረጃ ይገልጻል። ጥቃቱ የተፈጸመው አርብ በማለዳ ሲሆን ከተጎዶቹ መካከል በርካታ ህፃናት እንደሚገኙበት ከተገኘው መረጃ ማወቅ ተችሏል። ሰሞኑን የኦሮሞ ልዩ ኃይል አሸባሪዎች የአካባቢው ወጣቶች ትጥቅ ለማስፈታት ያደረጉት ሙከራ በጠንካራ ተቃውሞ ተጓራይ መሆን ያልቻለ መሆኑንም ነዋሪዎቹ ይናገራሉ። አሸባሪዎቹ ጥቃት የፈጸሙት የፋኖ አባላት አሉ በሚል ሽፋን ቢሆንም የአማራ ተወላጆችን ከአካባቢው ጠራርጎ ለማስወጣት ካላቸው እቅድ ነው ተብሏል። በኮሎኔሉ ዘረኛ አገዛዝ ድጋፍና መመሪያ ጥቃት የሚፈጽሙት የኦሮሞ ልዩ ኃይል አባላት የቡድንና አውቶማቲክ መሳሪያዎች የተጠቀሙ ሲሆን ከጥቃቱ ለመሸሽ በርካታ ነዋሪዎች ወደ ጫካ ገብቷል ተብሏል። በአፋር ወበረሃ ላይ በሚገኘው የኤርትራ ስደተኞች ካምፕ ላይ ጥቃት ተሰንዝሮ ጉዳት የደረሰ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም አርብ በሰጠው መግለጫ ገልጿል። በጥቃቱ 5 ስደተኞች የተገደሉ ሲሆን በሺህ የሚቆጠሩ ደግሞ የተበተኑ መሆናቸውን ተቋሙ ገልጿል። የተባበሩት መንግስታት ድርጅት ጥቃቱን ያደረሱት ክፍሎች የታጠቁ ሰዎች ናቸው በማለት በጥቅሉ ለማስቀመጥ ቢሞክርም የኤኤፍፒ የተባለው የዜና ተቋም ከጥቃቱ ሸሽተው ያመለጡና በአሁን ወቅት በሰመራ ከተማ የሚገኙትን ስደተኞች ጠይቆ ባገኘው መረጃ ግድያውን የፈጸሙት የአሸባሪ የወያኔ ቡድን ታጣቂዎች መሆናቸውን ለማረጋገጥ ችለዋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶችን ጋር አብራችሁን ቆዩ።
እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለ ፈጠረንም በአፍረት ተውጦ። ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ። ሰላም ለናይ ስለኝ እንደምናችሁ
ዘመን ወዳጅ ዋዶቼና ፈቃሲ ይደብ ፈጣለ ወዳጅ ያገር ትዝታ አይረፋም ጊዜ ባዘን በድህታ
ድርጋቢዎች አምስ
ለፍኖተ ዲሞክራሲ አዘጋጆችና አድማጮች ልባዊ ሰላምታ ይድረሳችሁ። ሰሞኑን አንድ ቋጠኝ የሚያል ነገር ሳወጣና ሳወርድ ሰነበትኩ። የማነሳው ሐሳብ ከኔ አምሮና ተመክሮ የከበደ ቢሆንም ልደፍረው ወሰንኩና እንዲህ አቀረብኩት። ኢህአፓን መተረክ መመስከር ለእንደኔ መሰሉ ኩታራ ከደፍረት ቢቆጠርም የግዴታዬን መወጣት አለብኝና እነሆም በተደጋጋሚ ስለ ኢህአፓ ከመስራቾቹ አንዱ በሆኑት ባቶ ያሱ አለማየሁና በሌሎችም በስፋትና በጥልቀት ቀርቧል። በምንም አይነት ማጣፈጫ ያልተቀመመ ታሪክ በመሆኑ ተደጋግሞ ሊነበብና ሊደመጥ የሚያስችለውን ባህሪ መላበሱን መናገር ይቻላል። ከሁሉ አስቀድሜ በኢትዮጵያ የፖለቲካ ድርጅቶች ታሪክ ከመስረታው እስከ ዛሬው ዘረኛ ጋኔኖች የሚያጓሩበት ድረስ ኢህአፓ የሀገርን አንድነትና ጥቅም የሚጎዳ ስምምነት ከየትኛውም ሀገር ከማንኛውም ቡድን ጋር አለመፈጸሙ ለህዝብና ለሀገር ያለውን ታማኝነት የሚያሳይ ነው። ይህ ኢህአፓ ማንነት ሀገር ወዳድነትና ህዝባዊነትን በበቂ ያስረዳል። ኢትዮጵያ በነጻነቷና በአንድነቷ ታፍራና ተከብራ እንድትኖር ከየትኛውም ድርጅት በላቀ ኢህአፓ ስቃይ ተቀብሏል ተሰውቷል። በኢትዮጵያ የፖለቲካ ትግል ታሪክ በዲሞክራሲ ስም የህዝብን ዩንታ ሳያገኙ ስልጣን ላይ ከወጡ ቡድኖች ጋር በማበር ከፈላጭ ቆራጦች ጋር በህዝብ ተከሻ ላይ ያልተጫነ ብቸኛ የፖለቲካ ድርጅት ቢኖር ኢህአፓ ነው። ደርግ የተባለው ወታደራዊ አገዛዝ በሶሻሊዝም ስም በሰፊው ህዝብ ስም ኢትዮጵያን ለግንጠላና ለዘረኛ ቡድኖች መፈንጫነት ዳረጋት። ስልታዊ ድጋፍ የሚል ተጠቅመው ለደርግ እንዳደሩት ሀገርና ህዝብን እንደከዱት ባንዳ ሞራን ለስልጣን ብለው ለገንዘብ ብለው ለመሴሰን ብለው ወጣት ሀገርና ህዝብ አለኝታዎችን በአሰቃቂ ሁኔታ እየገደሉ በየመንገዱ በየጫካው በየጅምላ መቃብሮች ጣሉ። ኢትዮጵያን የጥቂት ደም መጣጫን ባገነኖች መፈንጫ ያደረገው ወታደራዊ ቡድንን መሬት ነክሶ ግንባሩን ሳያጠፍ የታገለውና እየታገለ የሚገኘው ኢህአፓ ብቻ ነው። የሽግግር መንግስት ብለው ሲፈለቸሉ መደመር ብለው መንጋዎች ሲፈነጩ ብልጽግና ብለው ሲያናፉ ጦርነት ብለው ድል ብለው ሲያቀራሩ ኢህአፓ ሀቅ ያደር ይጠራል አለም። እንደ መንጋ ከብት የሚደናገሩትን አወገዘ እንጂ ለአፍታም ብዥታ አላደረበትም። ለክስክስነት ወራዳነት ወሽካታነት በሰፈነበት ነፋሽነትና አድርባይነትና መሰል ባህሪያት የህዝባዊ ትግል ጸሮች በመሆናቸው ያፋየው አገዛቸው እየታገላቸው ይገኛል። በዚህ ወቅት አሸባሪው ብልጽግና የተባለው ዘረኛ አገዛዝ ካረመኔው ወያኔ ጋር ጦርነት ገጠመ ብለው ለዘረኛው አዴፓ ያደገደጉት ሁሉ በሰባትና በቢጤዎቹ መፈታት ከመቅጽበት ላገዛዙ ጀርባ መስጠት እንደገና ደግሞ ተመልሰው ብሔራዊ ንግግር ሲል መደገፍ ለውጥ ይመጣል ብለው የሚያንጋጥጡት ደጋግመው የተፉትን የሚልሱ እየበረከቱ ነው። ታሪክ ነውና ወያኔን አፈራስ ግጦ ድል የነሳው ፋኖ የተባለው በጎበዝ አለቆች የሚመራውና ህዝባዊ ኃይሎች ናቸው። የዘረኛ አገዛዝ አፋር በወያኔ ተወሮ ህዝብ ሲፈናቀል ከህዝብ ጎን ሊሰለፍ ቀርቶ ጠርነቱ እንዲታፈን መደረጉ ለጸረ ኢትዮጵያና ለጸረ ህዝብነቱ ማስረጃ መሆኑ ይነገራል። እንዲመሰሉ መደናበር የሚመጣው ውስጣዊ ህልናችን ሸረሪት እንዲያደርበት ስለምንፈቅድ ነው። ወያኔ ሆነ ወያኔ አጋሰስ የነበረው ብልጽግና ሁለቱም ሀገራት ፍዮች ናቸውና መወገድ ይገባቸዋል። ለዚህም ነው ያፓስያሜ ቢቀያየር ጉልቻ ቢሏወጥ ለውጥ አይመጣም፣ የወሬጣ ቃ ቢቀደድ ለውጥ አይመጣም፣ ገደል ለገደል ቢቀደስም የሞተ ሰይጣን መቀስቀስ እንደሚሆን ሁሉ ደብተራ ቢንጋጋ ቀዳሴ እንደማያሳምር ሁሉ ዲያስፖራ ቢተረማመስም ወሬ ብቻ ሆኖ ያለፈው ኢህአፓ በየዳገቱና በየጎጡ ሸብረክ የሚል አይደለም። እንደ ያኔው የህዝብን ድጋፍ ፍቅር መቀዳጀትም ችሏል። ስንታገል ትግላችን ከኢትዮጵያ አንድነትና ለዋላዊነት ሊነጠል አይገባውምና ለዚህ አማራጭ ያለሹ ብቻኛ የፖለቲካ ድርጅት ኢህአፓ ብቻ ነውና ኢህአፓን እንደግፍ እንቀላቀልና እንታገል የሚል ጥሪን ማስተላለፍ እወዳለሁ በማለት ደብዳቤያቸውን ያደረሱን አበጋዝ ከወልቂጤ ናቸው።
እንደምን ከረማችሁ? ፍኖቶች ዘውትር አርባርብ ከህዝብ የሚላክላችሁ ደብዳቤዎች ፈጣንና ጠቃሚ ጥቆማዎች ያዙ ናቸው። ለእናንተ የፕሮግራሙ አዘጋጆችና ለተባባሪዎቻችሁ ክብር አለኝ። ለሰው ህይወት የማይጨነቁ መሪዎች በተደጋጋሚ ጊዜ ነክተውብናል። መንግስቱ ኃይለ ማርያም፣ መለስ ዜናዊና አብይ አህመድን የመሰሉ ረራይ አልባ ልብ ያላቸውን ደጋግመን ማየታችን ያለመታደል ሆኖብናል። ሶስቱም ስለሰው መብት አለመጨነቃቸው መመሳሰያቸውን የሚያጎላው ቢሆንም ያፈጣጠም መንገዶቻቸው ግን የጎላ ልዩነት አለው። ለምሳሌ ያህል መንግስቱ ኃይለ ማርያም ሰው ገድሎ መግደሉን ላለመካድ ሲል የፍየል ወጠጤ የሚለውን ዘፈን በዜና ማስተራጫ ያዘፈን ነበር። መለስ ዜናዊ ገድሎ ገዳዩን ባስቸኳይ እናፈላልጋለን በማለት ገዳይ አለመሆኑን ይሰውር ነበር። ጉደኛው አብይ ደግሞ ገድሎ አይዘፍንም ወይም ገዳዩን ባስቸኳይ እናፈላልጋለን የሚል አባባል ባያውቅም ጠንከር ሲሉበት ይህን ድርጊት አልሰማሁም አላየሁም ብሎ ያሾፋል። ሶስቱም በዘመናቸው ማለትም መንግስቱ በ17 ዓመት ያገዛዝ እድሜው በትንሹ ከግማሽ ሚሊዮን በላይ ህዝብ ደም አፍሷል። መለስ ዜናዊ በ25 ዓመት የግዛት እድሜው በስውር ያስገደለውና በባድሜ ጦርነት ያስጨረሰው የዜጋ ቁጥር ከመንግስቱ ጋር ተቀራራቢ ሆኗል። ጉደኛው አብይ በሶስት አመት ንግስናው ከሁለቱም አምባገነን ገዦች የሚወዳደር ህዝብ እንዲያልቅ ማድረጉን በትግራይ ያለውን ያላባራ ጦርነት በየቀኑን በኦነግ የሚካሄደውን የዘር ማጥፋት ዘመቻ ማስተዋሉ በቂ ምሳሌ ነው። በመንግስቱ ፋሽስታዊ ግድያ ጉድ እንዳላልን ሁሉ የመለስ ወያኔ መንግስቱን አባሮ በዙፋን ላይ ሲወጣ የመንግስቱን ያልቂት ዘመን ተዘንግቶ በመለስ እርኩስ ዘመን እግዚኦታ ውስጥ ገባን። አሁን ደግሞ ወያኔ እና ደርግን ያስቀናው የአብይ ብልጽግና ዘመን ከሱ በፊት የተከናወኑ ግፎችን ኢምንት በሚያስመስል ሁኔታ በራሱ ግዙፍ ግፎች የተካቸው ይገኛል። የሚባለው አዲሱ ሬሳ የቀድሞውን አስረሳ አይደለምን? የአብይ ዘመን ግፍ ብዛት አይነትና ፍጥነት እግዚኦ የሚያስብል ነው። በየቀኑ አዳዲስ ግፎች ይከሰታሉ። ህዝብ የመንግስት ያለ እያለ ማንም ሳይደርስለት ቀን ሳይል ማታ ሳይል ይታረዳል። ይህን ሁሉ ግፍ አሁን አላየሁም አልሰማውም የሚለው አብይ ብቻ ሳይሆን መላው መንግስት ተብዬው ወታደራዊ የፖሊስ ተቋማትም ሆነዋል። አጼ አብይ እንደ ልዑል ሲያደርገው ይታያል። እንደ ንጉስም ያናግረዋል። የነሰባት ነጋን መፈታት እኛም ስንሰማ ገርሞናል ብሎናል። አባባሉ አንድም የተለመደውን ሸፍጡን ሲያንጸባርቅ በሌላ በኩል ደግሞ የንጉሱ ያነጋገር ዘይቤን መኮረጁ ነው። ይልቅ ወደ ህሊና ወርዶ መዋሸቱንና መኮፈሱን ቢተው ሊበጀው የሚችል ይመስላል። ፋሽስቱ መንግስቱ የግፍ በትሩ ቋንቋ ወይም ጎጥ ላይ ያተኮረ አልነበረም። መንግስቱ ወንበሩን ለመቀማት ባሰቡት ላይ ሁሉ ባስተቃቂ ሁኔታ ፈጅቷቸዋል። እንደ ጎጠኞች ጅል ሆኖ ትንሽ ክልል ለመግዛት ሳይሆን ግዙፏን ኢትዮጵያ መግዛት ስለነበረ አላማው በኢትዮጵያ ላይ የመጣውን ሁሉ ድራሹን ለማጥፋት አልፈነፈም። ይህ እምነቱ በበርካታ የዋ ኢትዮጵያውያን እይታ መንግስቱ አገር ወዳድ ሆኖ እንዲታይ ረስቶታል። ሆኖም ግን አንድ ጥይት እስኪቀረኝ እንዳለው ጀግናው ቴዎድሮስ ሲያቅራራብን ከርሞ የማይቀረው ቀን ሲመጣ አገሩን ለቀጣዩ 25 ዓመት ሊያዋክቧት ለተዘጋጁት ወያኔና ሻቢያ አመሻሽቶ ፈረጠጠ። የመለስ ወያኔና በነሱ ተኮትኩቶ ዘረኝነትን መመሪያ አድርጎ እድለኛ ባለሰራ የሆነው ጉደኛው አብይ ቀጣይ የራሱን ቋንቋ ልዩነትና ጎጠኝነት አስሎ ኢትዮጵያ አይተው ከመማታውቀው ትርምስ ውስጥ እየከተታት ይገኛል። በዚህም ተባለ በዚያ ኢትዮጵያችንና ህዝቧ በእነዚህ 50 አመታት አስተቃቂ ዘመን ውስጥ እየኖሩ ይገኛሉ። ኢትዮጵያን ለመበታተን ሌት ተቀን የሚያሴሩት ዘረኞች የጥፋት አላማቸው በሁለት ኢትዮጵያዊነትን በተላበሱ አካላት ላይ ነው። አንደኛው አማራውን እና አፋሩን ከምድረ ኢትዮጵያ ጨርሶ ለማጥፋት ሲሆን ሁለተኛው ደግሞ የኦርቶዶክስ ሃይማኖትና የእስልምና ሃይማኖትን ለማኮላሸት ነው። ለምን ተብሎ ቢጠየቅ መልሱ ቀላል ነው። ቁጥሩ ብዙ የሆነው አማራውን ካላጠፉ የሚፈልጉትን ኢትዮጵያ ማሸነፍ ዘበት መሆኑን በሚገባ ተገንዝበውታል። አማራውን ካጠፉ በኋላ በሌላ ክልል ያሉትን ኢትዮጵያውያንን ማንበርከክ ቀላል ነው በማለት ለጊዜው ትኩረታቸውን በጉራጌው፣ በከምባታው፣ በሶማሌው፣ በሐረሬው ላይ አላደረጉም። አላወቁትም እንጂ እነዚህ ክልሎች አንድ ቀን እንደ ወገኔ አማራና አፋር ብለው ድረስ ያነሱ ጊዜ ወየው ለወያኔ ወየው ለወነግ። ሁለተኛው በኢትዮጵያዊነት ለረጅም ዘመናት አብሮ ያደገው የኦርቶዶክስ ሃይማኖት ኢትዮጵያን ብትጠፋ ከቶኑ አይፈልግም። ወንድም የሆነውም የእስላም ወገኖች በኢትዮጵያ አንድም ጊዜ አልተደራደሩም። ዘረኞች በእስልምና ተከታዮችም ላይ ፍጅት ማድረጋቸውን እናስታውሳለን። ልክ እንደ ቤተ ክርስቲያን የእነሱንም መስጊድ አቃጥሏል። ዘረኞቹ ሁለቱን እምነት ተከታዮች ለማጋጨት ለእስላሙ ኦርቶዶክሶች ናቸው መስጊድን ያቃጠሉት ሲሉ፣ ለኦርቶዶክሶች ደግሞ ቤተ ክርስቲያንን ያቃጠሉት እስላሞች ናቸው በማለት እርስ በርስ ሊያበላሏቸው ሞክረዋል። ሆኖም ግን ሁለቱም የእምነት ክፍሎች ከመደጋገፍ በስተቀር ለዘረኞች ሴራ አልተበገሩም። እነዚህ ዘረኛ ቡድኖች ማወቅ ያለባቸው ኢትዮጵያን በትነው የሚይዙት የጎጥ ክልላቸው ህይወት ያገኛል ብለው መቃዠት ከህልም እንደማያልፍ ነው። ትግራይን ገንጥሎ በሰላም ለመኖር የተመኘው ወያኔ ሳይውል ሳያድር በገነጠላት ትግራይ ውስጥ በየጎጡ ብጥብጥ እንደሚፈጠር አይቀሬ ሀቅ ነው። ኦነግ በቋንቋ መቀራረብ ብቻ ሊፈጥራት የሚያልማት ኦሮሚያ ውስጥ ያለው ሀቅ ከአንድነታቸው ይልቅ ልዩነታቸው መስፋቱ ነው። የወለጋ ኦሮሞ ከሸዋ ኦሮሞ፣ የደቡብ ኦሮሞ ከሐረሩ ኦሮሞ ጋር ባህላዊ፣ ኢኮኖሚያዊና ጂኦግራፊያዊ ትስስር አላቸው ብለው ማሰብ ስህተት መሆኑን ማን በነገራቸው? ያለውን ልዩነት አጥፋ ግን እንደ ድርና ማግ የተለያዩትን ባህሎች፣ ቋንቋዎችና ሃይማኖቶች የምታስተሳስረው ኢትዮጵያ መሆናን መጠራጠር ታሪክን አለመረዳት ይሆናል። ኢትዮጵያ በጎጠኞች ሴራ ልትበታተን ሳይሆን ይበልጥ ጠንክራ የምትወጣ ድንቅ አገር ናት። በእርግጠኝነት ለመናገር ለጎጠኞች እውነት ይዋጥላቸዋል ብሎ መገመት ራስን ማታለል ወይም ጸረ ኢትዮጵያ የሆኑትን ጎጠኞች ባህሪ ወይም ወልጋዳ ፈጣጠር አለመረዳት ሊሆን ይችላል። መንግስት ተብዮ መሳሪያ በህዝብ ውስጥ ተሰራጭቶ ሁሉም ታጣቂ ሆኗልና ትጥቅ ማስፈታት አለብኝ ብሎ የተነሳበት ምክንያት ጨሶ እውነትነት የለውም። ጨርሶ እውነትነት የለውም። እስካፍንጫቸው የታጠቁትን ኦነግና ወያኔን ሊያስፈታ የማይፈልግ መንግስት ለምን ህዝቡን ትጥቅ ለማስፈታት ፈለገ? መንግስት ነኝ ባዩ ፈለገ አልፈለገ ህዝብ በፍጹም ትጥቁን መፍታት ሳይሆን መደበቅ ነው ያለበት። ህዝቦይ ትጥቅህን ፈተህ ለኦነግና ለመሰል ጎጠኞች ሰለባ ፈቶኑ መሆን የለብህም። ያለው መንግስት ተብይም ካንተ ይልቅ የሚንከባከበው ጎጠኞችን ነው። ከሁሉም በላይ የሚገርመው ደግሞ የህዝብ ደጀን የሆነውን ፋኖን ከማጠናከር ይልቅ የትጥቅ ፍቱ ውትወታው በፋኖ ላይ ማነጣጠሩን ህዝብ ከተረዳው ሰንብቷል። እንኳን ፋኖ ቀርቶ ህዝብም ትጥቁን የበለጠ ማጠናከር አለበት። ኢትዮጵያ በቁራጥ ልጆቿ ለዘላለም ትኖራለች ሲሉ ደብዳቤያቸውን ያደረሱን ኢተፋ ተስፋዬ ከወሊሶ ኢትዮጵያ ናቸው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ ላለው ኢትዮጵያን ካላጠፋን ህዝቧን እርስ በርስ ካላጨረስን ባይዘረኞችና ሽብርተኞች የጦርነት ነጋሪታቸውን እየጎሰሙ ይገኛሉ። የኦሮሞ ዘረኞች በወለጋ በሸዋ በጌዲዮ ያደረሱት ያለው የግፍ ተግባር ታሪክ ይቅር ሊለው ይከብዳል። የትግራዮችም እንደዚሁ ከትላንትናው የዛሬው ጥፋት አስከፊ ሆኗል። ሁሉም ዘረኞችና ሽብርተኞች ከአራት ኪሎ የተጎለተውን ኮሎኔል ጨምሮ ልዩነት የላቸውም። ሁሉም ውሸት ምርኩዛቸው ነው። ሁሉም ክህደት ተግባራቸው ነው። ሁሉም እንስሳዊ ተግባርን መገለጫቸው ያደረጉ ናቸው። ሁሉም የዛሬዋን የስልጣን ጥሜታቸውን እንጂ የነገዋን ኢትዮጵያ የጋራ ህይወት እንዳይታያቸው በጥቅም የታወሩ ናቸው። እንኳንስ የኢትዮጵያን ወተንበታል ተወልደንበታል ስለሚሉት ህዝብ ቀጣይ ህይወት የጥቅም ጨለማው ጋርዷቸዋል። በውሸት ተጸንሰው በውሸት ያረጁ በመሆናቸው አንደበታቸው ያልተገራ ምግባራቸውም ጸያፍ ነው። ወያኔም ሆነ ኦነግና መሰሎቹ ኢትዮጵያ ፍቅር ሰላም የሚል ሁሉ ጠላታቸው ነው። ወያኔ የትግራይን ህዝብ በአማራ በአፋር በኤርትራ ዙሪያውን በጠላቶች ተከበዋልና ተዋጋ ቅስቀሳውን ነው ዛሬ አካባቢዎችን ለማተራመስ እየተጠቀመበት ያለው። ነገሩ አንቺው ታመጪው አንቺው ታሮጪው እንዲሉት መሆኑ የትግራይ ህዝብ እንዴት ሊረዳው እንዳልቻለ ይገርመኛል። ለጊዜው የኤርትራውን እንተዋውና የጎንደርን የወሎን የአፋርን ህዝብ ወያኔ ገብቶ ወረረው እንጂ አንድም የአማራ ወይም የአፋር ህዝብ ወደ ትግራይ ምድር ገብቶ ተኩስ ያሰማበት ሁኔታ አልነበረም። የአፋርና የአማራ ህዝብ በወያኔ ወረራ ኃይላት ተጨፈጨፈ፣ ንብረቱ ተዘረፈ፣ ሰላሙ ደፈረሰ እንጂ እነሱ ይህን አሳፋሪ ተግባር ማድረግ አይደለም ውጥኑም አልነበራቸውም። በታፈነን ስም የትግራይን ህዝብ ዝምታ ከጥያቄ ውስጥ የሚያስገቡ ጥያቄዎች አይኖሩም ማለት ይከብዳል። የበሬው አካል ይወልድልኛል ብላ ስትከተል እንደዋለችው ተኩላ ወያኔ የጎንደር የአፋርና የወሎ መሬቶች የኔ ናቸው የሚለው የተሳሳተ ትርክቱ በርካታ የዋሃንን አሳስቷል የሚለውን የበርካቶች ድምዳሜን ሐሰት ማለት ከማይቻልበት ደረጃ ላይ ተደርሷል። ወያኔ ጣቱን እያጠባ ያሳደጋቸው የኦሮሞ ዘረኞችም መነሻ ሐሳባቸው ውሸት ነው። አዲስ አበባ፣ ወሎ፣ ደራ፣ ከሚሴ የኛው ዘተ የሚለው የውሸት ቅዠታቸው ከኢትዮጵያ ህዝብ ጋር የአዳምና የሔዋን ልጅነታቸው ሳይቀር አስክዷቸዋል። የኦሮሞም ሆኑ የትግራይ ህዝብ ከውስጣቸው የወጡት ጠባቦችና ዘረኞች ለኢትዮጵያና ኢትዮጵያዊነት ብቻ ሳይሆን የነሱም ጸር መሆናቸውን በውል መረዳትና መገምገም ያለባቸው ዛሬ ነው። ምግባርና ዓላማቸው ጸረ ህዝብ ነው፣ ጸረ አገርም ነው፣ ጸረ ዴሞክራሲና ጸረ ልማትም ነው። ጥላቻ፣ ግለኝነትና ስግብግብነት እንዲሁም ሁሉን የኔ ባይነት አስተሳሰብ እንኳን የጋራ ሀገርን መገንባት ቀርቶ የጉርብትናም ጸር ነው። የወያኔም ሆነ የኦሮሞዎቹ ጽንፍ የረገጠ አስተሳሰብ ያባላናል እንጂ አያፋቅረንም፣ ይጎዳናል እንጂ አይጠቅመንም። የጋራ ሀገራችንንም ሆነ ልጆቿን ያሳፍራል፣ ያዋርዳል እንጂ አያስከብረንም። ለኢትዮጵያ ሀገራችን ብቸኛው መፍትሄ በዴሞክራሲ ባህል የምትገነባ ኢትዮጵያን ለመፍጠር ተባብረን ዘረኞችንና ጠባቦችን በተባበረ ክንዳችን ስንታገላቸው ብቻ ነው። ያለ ጥርጥር እናቸንፋቸዋለን ሲሉ ደረጀ መኩሪያ ከሸኖ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah.
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለ ጭካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ ያስታውቃል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አስተምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው
ያው የወያኔን ፍራት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ወሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለሽግግር የጻፈውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ወሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር ተጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ፍራት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተቆለቆሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የታያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሚንጫ ሲል የነበረውንና መከሰት የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና ሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መተየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አድርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፋና መይሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢሃፋን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መይሶንና ኢሃፋ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይሄን መሰረት አድርገን ነው። አዲስ ሹም የምንለውም አዲስ ራስ ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሕአፓነት ኢሶንና ኢሕአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢሕአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሕአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። ስርነቀል ለውጥ ስንል ትገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ትገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩስ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ተነቀለው የተባለው ጉዳት አመጣብልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ተነቀለው ጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ንጻ በሆነች ነበር። ተነቀለው በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የተነቀሉ ትግል ሳይሆን የተነቀሉ ትግል ሂደት በመደናቀፉ ነው። ደርግን ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚተገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ተነቀለው ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚተገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ ቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ተነቀለ ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስርነቀለው የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ተነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰ ገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ኃይሎች በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል ለመርጫ ያቀርበኛል ተብሎ እየተነገረን ስርነቀለው ያስፈልጋል ስንል ወያኔን ከነስራቱ የሚያሰግለው ማለታችን ነው። አዲሱ ሹም እንዳመነው በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ትራት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀለውን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረይ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን መርጣለን ሲል ተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያስተምርብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ፋንድ አውቀላችኋለሁ በሚል ግለሰብ ሆነ በአፍክሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢሃፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢሃፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሬ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ትራትና ለሀገራችን ሉዓላዊነት ታግለው የተሰውት የተከበሩ ጀግኖች ናቸው እንጂ በተራ ትራትነት ጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢሃፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢሃፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስርነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስርነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስርነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም፣ ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል። مشت يلمد الناس يسمان مال يكهدي أنجانا ريها باوياني وج انكسكاسي